የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። የሰዓቱ መቁጠሪያ ቲክ ቲክ፣ ቀኑ ፍልቅቅ ሲል አረንጓዴው የዛፎቹ ቅጠሎች በቀናት ውስጥ ሲወይቡ፣ ጸጉር ሲነጣ አሁን አሁን አንዳንዴ በማለዳ አድሜም ጭምር ጊዜውን ሳይጠብቅ ብቅ ይላል። ብቻ የተፈጥሮ ገጾች ሲገለጡ የምናያቸውን በጊዜ ውስጥ የሚከሰቱትን የለውጥ እውነታዎች አሳምረን እናውቃለን። እንዲህ እንዳሁኑ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት፣ በመጠናቸው ግዝፈት በእጅጉ የሚያስደምሙ የማይለወጥ የለውጥ አይቀሬነት ብቻ ነው ይባላል። ዛሬ እርሱም ቢሆን ታዲያ ከምናውቀው ከለመድነው ዘይቤው የራቀ ይመስላል። ስለ ኮቪድ-19 አመጣሽ ለውጦች እናወጋለን።
መቼም ለዚህ ሽልማት ያበቃኝ የራሴ የግል ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረኩት።
እድሜ ልክ ላበረከቱት የማህበረሰብ አስተዋጽኦ በያሰሙን ለክብርና ከፍላለ እውቅና የበቁ ዩናይትድ ስቴትስ ነዋሪ ትውልደ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። አብረውን ያመሻሉ።
ምናልባት እኮ በቃ ህይወት ማለት እንደዚህ ናት፣ አጭር ናት፣ ከዚያ ብለን አላየነውም ሊሆን ይችላል። በሩጫ ውስጥ ስለሆነ ህልሞቻችን ሁሉ በሩጫ ውስጥ ስለሆኑ፣ ስለዚህ እንደገና እቅድ እንድናቅድ፣ እንደገና ህይወትን እንድንመለከት፣ እንደገና በመንፈሳዊ ህይወት ውስጥ እንድንሄድ፣ በየትኛውም መንገድ ይሁን በየትኛውም መንፈሳዊ ህይወት
ህይወት ድህረ ኮቪድ ከገንዘብ አያያዝ ባለሙያ ጋር ከተካሄደ ቃለ ምልልስ የተወሰደ ነው። እንግዳችን ታዲያ ይበልጡንም ረዥም ዓመታት ባገለገለበት የሙያ መስክ በጋዜጠኝነት ነው የሚታወቀው። እርሱም አብሮን ያመሻል። አዲስ አበባው መስኮት ሲከፈትን ንጉሴ አክሊሉ በራዲዮ ማስታወሻው በጊዜያችን የሚታዩትን አሳሳቢ ነገሮቻችንን ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችም ያስታውሰናል። እሁድ ሰኔ 21 2012 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። ዜናውን የማስተማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ ሰዎች ቁጥር 5689 መድረሱ ተገልጿል። በኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የወጣና በጠቅላይ ሚኒስትሩ ጽህፈት ቤት ገጽ ላይ ዛሬ የሰፈረ ዝርዝር መረጃ የወረርሽኙ ዋና ማዕከል አዲስ አበባ መሆኗን ያሳያል። በሀገሪቱ ውስጥ ከኮቪድ-19 ያገገመው ሰው ቁጥር 2132 የደረሰ ሲሆን 95 ሰው በኮቪድ-19 ምክንያት መሞቱን መረጃው ይጠቁማል። 33 ሰዎች በጠና ታመዋል። ይህ በእንዲህ እንዳለ በዓለም የኮሮና ቫይረስ ስርጭትና የኮቪድ-19 ሞት አሁንም ቀዳሚ በሆነችው ዩናይትድ ስቴትስ የተጋላጩ ቁጥር ከ2 ሚሊዮን ተኩል መብለጡ በምርመራ የተረጋገጠ ሲሆን በኮቪድ-19 ምክንያት የሞተው ሰው ቁጥር ከ125,000 ልቋል። በአምስት ስቴቶች ውስጥ በፍሎሪዳ፣ በጆርጂያ፣ በደቡብ ካሮላይና፣ በአሪዞናና በኔቫዳ የኮሮና ቫይረስ ስርጭት መጠን እንደገና እያሻቀበ መሆኑን ዛሬ የወጡ መረጃዎች ጠቁመዋል። በመላው ዓለም የኮሮና ቫይረስ ተጋላጭ ቁጥር ከ10 ሚሊዮን መብለጡን በኮቪድ-19 የሞተው ሰው ቁጥር ወደ 500,000 መጠጋቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያወጣው መግለጫ አመልክቷል። የቦይንግ 737 ማክስ ጀቶች ፍተሻና ሙከራ ነገ ይጀምራል። ኢንዶኔዥያና ኢትዮጵያ ውስጥ 2 ማክስ 8 ጀቶቹ ከወደቁና አደጋዎቹ የደረሱት በጀቱ የቴክኒክ ችግር ምክንያት መሆኑ ከተረጋገጠ ወዲህ ከአየር ላይ ሙሉ በሙሉ እንዲወርዱ የተደረጉት የቦይንግ ማክስ 7 8 እና 9 ሙከራ ከነገ ጀምሮ ለሶስት ቀናት የሚካሄድ ሲሆን በዘመቻው የሚሳተፉት የፌደራሉ የአቪዬሽን አስተዳደርና የቦይንግ ኩባንያ አብራሪዎችና የፍተሻ ቡድኖች እንደሚሆኑ ቅርበት ያላቸው ያላቸውን ምንጮች የጠቀሰ የሮይተርስ ዘገባ አመልክቷል። የ346 ሰው ህይወት በቀጠፉት ሁለት አደጋዎች ምክንያት በዩናይትድ ስቴትስ የተወካዮች ምክር ቤት የተመረመረው ቦይንግ ኩባንያ በመቶዎች የሚቆጠሩ የክስ ዶሴዎችም ተከፍተውበታል። የነገው የቦይንግ 737 ማክስ 7 ሙከራ የሚጀምረው ሲያትል ላይ እንደሚሆን ተዘግቧል። ቦይንግም ፌደራሉ የአቪዬሽን አስተዳደርም ላቀረበላቸው ጥያቄ መልስ እንደማይሰጡ መግለጻቸውን ሮይተርስ አክሎ ጠቁሟል። የሩሲያ ወታደራዊ መረጃ ተቋም አፍጋኒስታን ውስጥ የተሰማሩ የአሜሪካና የተባበሩት ኃይሎች ወታደሮችን እንዲገድሉ ለታሊባን ክፍያ ይሰጥ እንደነበረ በተጠናቀረው መረጃ ላይ ማብራሪያ እንዳልተሰጠው ዋይት ሃውስ ቤተመንግስት ተናግሯል። ኒውዮርክ ታይምስ ጋዜጣ ከትናንት በስቲያ ያወጣውን ዘገባ አስመልክቶ የቤተመንግስቱ ቃል አቀባይ ኬሌ ማከናኒ ትናንት ለጋዜጠኞች ሲናገሩ ስለተባለው የሩሲያ ክፍያ ፕሬዝዳንቱም ሆኑ ምክትላቸው አልተነገራቸውም አያውቁም ብለዋል። በሌላ በኩል የመጪው ፕሬዝዳንታዊ ምርጫ ዲሞክራቲክ ተፎካካሪ የቀድሞ ምክትል ፕሬዝዳንት ጆ ባይደን ፈጥነው ባሰሙት ቃል የተባለው እውነት ከሆነ ፕሬዝዳንቱ ስለ ጉዳዩ እያወቁ እስካሁን አንዳች እርምጃ ያለመውሰዳቸው እጅግ የከፋ ጥፋት ነው ብለዋል። የኒውዮርክ ታይምስ ዘገባ አክሎ ባለፈው ዓመት አውሮፓ ውስጥ ከተቃጡ የግድያ ሙከራዎችና ሌሎችም እንቅስቃሴዎች ጋር GRU የሚባለው የሩሲያ ወታደራዊ መረጃ ተቋም ግንኙነት እንዳለውና ለተሳኩ ጥቃቶችም የገንዘብ ሽልማት መስጠቱን ይናገራል። በዘገባው ውስጥ የተጠቀሰውን ክስ የሩሲያ የውጭ ጉዳይ ሚኒስቴርና ታሊባን ትናንት በብርቱ አስተባብለዋል። ከ43 ዓመታት በላይ ስራ ላይ የቆየ እጅግ አሮጌውን የኒውክሌር ኃይል ማበልጸጊያ ጣቢያዋን ከነገ በስቲያ ማክሰኞ እስከ ወዲያኛው እንደምትዘጋ ፈረንሳይ አስታወቀች። የፌዘንሃይም ጣቢያ መዘጋት የአካባቢ ደህንነት ስጋታቸውን ሲናገሩ ለቆዩ ተሟጋቾች ታላቅ ብስራት ቢሆንም ለአካባቢው ሰዎች ደግሞ የሥራና የገቢ መቀዛቀዝ ፍርሃት መፍጠሩን አዣንስ ፍራንስ ፕሬስ ዘግቧል። ኤሌክትሪሲቲ ዶ ፍራንስ በሚባለው መንግስታዊ ተቋም የሚተዳደረውን ፈረንሳይ በምስራቅ በኩል ከጀርመንና ስዊትዘርላንድ ጋር በምትዋሰንበት አካባቢ ራይን ወንዝ ላይ የቆመውን የፌዘንሃይም ኒውክሌር ኃይል ማመንጫ እንደሚዘጉ የወሰኑት የቀድሞ ፕሬዚደንት ፍራንሷ ኦላንድ ነበሩ። ፕሬዚደንት ኦላንድ ውሳኔውን ያሳለፉት የጃፓኑ የፉኩሺማ ዳይቺ አደጋ በደረሰበት ጥቂት ወራት ውስጥ የነበረ ቢሆንም የመጨረሻውን ውሳኔ ግን ከሰባት ዓመታት በኋላ የዛሬ 2 ዓመት አካባቢ የፈረሙት የአሁኑ ፕሬዝዳንት ኢማኑኤል ማክሮን ናቸው። የጣቢያው አንድ ማብላያ ባለፈው የካቲት ሙሉ በሙሉ ተዘግቷል። ለአሜሪካ ድምጽ ከምዕራብ አፍሪካ የሚዘግበው ሪፖርተራችን ሞኪ ኤድዊን ኪንዜካ ካሜሩን ዋና ከተማ ያውንዴ ውስጥ ትናንት በፖሊስ ማዋከብ እንደተፈጸመበት ገልጿል። የፖሊስ አባላቱ መሳሪያዎቹን እንደነጠቁትና በፈረንሳይኛ ብቻ እንዲናገር ያዙት እንደነበር ሞኪ በማህበራዊ ገጾቹ ላይ ተናግሯል። በፈረንሳይኛ ተናጋሪና በእንግሊዝኛ ተናጋሪዋ ካሜሩን መካከል የተካረረ መቃቃርና የመገንጠል እንቅስቃሴ ያለ ሲሆን ያውንዴ ውስጥ በእንግሊዝኛ ስለተናገሩ ብቻ ሰዎችን እንደሚያዋክቡ ሞኪ ተቆሟል። የካሜሩን የእንግሊዝኛ ተናጋሪ ጋዜጠኞች ህብረት በትዊተር ባወጣው ብርቱ ባለው የተቃውሞ ቃል አድራጎቱን የፈጸሙት ይቅርታ እንዲጠይቁ አሳስቧል። የዜናው ሰዓት አበቃ። ክብራትና ክብራን አድማጮች፣ ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ አሉላ ለመልሳችሁ።
ለኝ ክብራትና ክብራን የራዲዮ መስሌት ታዳሚዎች እንደምሰነበታችሁ፣ እሁድ ሰኔ 21 2012 ዓ.ም ለምሽቱ ከተሰናዱ ክንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተመልሻለሁ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመስሌት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ባንተርፍስ በዘር ማንዘር ቅጥፈት በጎጥ ማንጎጥ ልክፍት በቋንቋና ነገድ ረበለሽ እንግልት ዘረኝነት በልጦ ኢትዮጵያዊን ውጦ ከሰውነት ይልቅ መንደሬነት በልጦ ራስን ለማብቃት ሌላውን ረግጦ ከሆነም ምን ተርፎ ኮረና ይግደለኝ ወረርሽኝ አይማረኝ የገዛ ወዳጄ ሰይፍ ከሚመስረኝ አርዶ ከሚጥለኝ ገሎ ከሚቀብረኝ የእግዜር በትር ይምታኝ ኮቪድ አይለፈኝ ልተፍ ወንድሜ እግዜሩ ይቅሰፈኝ መስኪድ ባዶ ሆኖ መቅደሱ ተዘግቶ አምላክ ተቆጥቶ ጅራፉን አንስቶ ስላቱ በላይ ከህፃኑ በላይ ኃጢአታችን ሸጥቶ ዋራም አቅፍ ቀጥ ጭምርበት ስለጥቁራቶ ጭካኔ መች ጠጥቶ ፍቅር መች ጠጥቶ ሰው ሁሉ በአንድ ላይ ቃየል በሆነበት በድሙን ማረጃ መንጫ በገዛበት መቸነካከሪያ ሳዶር በያዘበት ባልተለወጥንበት ባልተቀየም ኮቪድ አይለፈደ ሰማዩ ማሰብ ጌታ ተለመነን ባክ ተማለደን ለዝቅጠት ለርኩሰት በደም ለመታጠብ ለመትረፍ ከምንጠር ሰዋን ከኛ ይለፍ ጌታው ያለ የፖለቲካ ዛር የሳት ዳር ጫወታ የአርማጌዶን ልጆች ፌሽታና ቱማታ በሰማዩ ቁጣ ነብሱ ካልተነካች ክቡ ካልተፈታ የሴራ ድሪቶ እየጎነጎነ ፍቅርን ካፍታታ ጌታው ይበቃል ጅራፍ ይነሳ በትረ ይማጣ ማለዳ ንቅቼ ምድጃነ ኩሽል ናይን አፍልቼ ውዴን ጎረቤቴን ደራሽን ጠርቼ ያለ ይጥን አጥርፌ መሶቤት ከፍቼ ነፍሴን ስለ ነፍሱ ሳልሰስት ፍቼ ካኖርኳት እህቴ ካኖርኩት ወንድሜ በዘረኝነት ዛር ከሚፋሰስ ደሜ ኮቪድ ያሰናብተኝ ይጠር የኔም ልቤ በአንድ ጥማ ዳርሰን በደቦ እያጨድን በወተት በእርጎ እየተቃወትን ከጓሯችን ሸትማር እየቆረጥን ከጠላው ከጠጁ እንዳልተካፈል እንዳልተሳሳቂ ሁለት ጎጆ አዋደን ጮማ እንዳልቆረጥን ዘርማን ዘሬን ብዬ ዘሬን ጎጤን ብሎ እንዲህ ከረከስን በሕይወት ከመኖር መሞት ነው የሚያምርብን ለዝቅጠት ለርኩሰት ለመትረፍ ከምንጠር ባይለፍንስዋው ከኛ የለፍታው ያለበት ዘር የሚባል ነገር ቋንቋ ይሉት ነገር ብሔር ብሎ ነገር ስንትም እኮ ነበር መታረኪያ እንጂ መችልበት ነበር ከአንዱ ቤት ችኳችን ከአንዱ ቤት ክትፏችን ከአንዱ ቤት ብስቱ ከአንዱ ቤት ማኛችን እየፈሰሰልን እየተቋደስን ነበር እኮ ይኖርን አደናግሮን ነው እንዲረከስም ነክተን ካልተፈወስን ተዋደን ካልዳንን በህይወት ከመኖር መሞት ነው የሚያምርብን ወንድምን ለመግደል ለመትረፍ ከምንጠርፍ ጌታው ያለት ጽኖ ክኛ ካፈር አንስቶን ሰርቶን እስትንፋሱ አበጃይቶን በእጁ አልፎብን መንፈሱ ሰው ብሎ እንዳልጠራን ስሪያችን ራሱ ዘር ከዘር ለይቶ ተጣሙ ማነሱ ያረክሰናል እሱ ከቀይ ደም ሌላ ቢቆርጡን ላይፈስን አጥንትና ጅማት የደም ስር ቢቆጠር ላያበላልጠን ምኑን ነው ያነስ እንደዚህ የዘቀጥን ለዚህ ለዚህማ ለቂም ለጥላቻ ለበቀል ከምንጠርፍ እርስ በርሳችን ከምንገዳደል ከምንሰያየት ጥቦ ከኛ ይኖር ከኮረና እንትረፍ በአምጦች ይለፍ
በዲያቆን መኩሪያ ጉሳ ባንተርፍስ ተሰኘችው በሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ዝግጅታችን ጀምረናል። ዲያቆን መኩሪያን ለግሩም ግጥሙ አመሰግናለሁ። አሁን የምሽቷን ቀዳሚ ስንት እናስከትል።
Get out, get on, somebody who was told to
ችልን አድማጮች አሁን የምስክ ማስተዋሻዎች ቀደም ቢዬ በመንደርደሪያ ያስተዋወቅኩት ነው። አሁን ነገሮች ይቀያየራሉ። የሰዓቱ መቁጠሪያ ትክክል ይችላል። ቀኑን ፍልቅቅ ሲል አረንጓዴው የዛፎቹ ቅጠሎች ሲወይቡ ሰጉር ሲነታ ዛሬ ዛሬ በማለዳ አድሜን ጭምር ሳይጠበቅ ተችላል። ብቻ የተፈጥሮ ገጾች ሲገለጡ የምናያቸው በጊዜ ውስጥ የሚታዩ የወትሮን የለውጥ ሁኔታዎች እናውቃቸዋለን። እንዲህ እንዳሁኑ ታዲያ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት በመጠናቸው ግዝፈት እጅግ የሚያስደምሙ ኮቪድ-19 ያመጣቸው ለውጦች ታዲያ ፈጽሞ ያልተጠበቁ መሆናቸው ብቻ ሳይሆን እንዲህ ባለው ምስቅልቅል ውስጥ አሁንም ድረስ ገና የማይታወቅ መንገድ ነውና እርግጠኝነት የሚጠበቅ የለም ወይም እስኪደረስበት ለጊዜው ቦታ አይታወቅም ማለት ይቻላል። ኮቪድ-19 በዙሪያችን ያለውን የህይወት ገጽታ በእጅጉ ቀይሮታል። ባለም ዙሪያ ከተዘገቡ ጥቂት ለውጦች አንድ ሰሞን ከተሞች እንደበረ ሲዘጉ ሰው ዝር ከመያልባቸው የተራቆቱ ጎዳናዎች አንዳንድ የአደባባይ ትዕይንቶችን ጨምሮ ሊሰሩ የማይታሰቡ ስራዎች ከሳሎን አለያም ካንዲት ጠባብ ክፍል ውስጥ ሊከወኑ መቻላቸውን መስክረናል። ራቆዳለ አለያም ወደማይታወቅ ጊዜ ተላለፉት ትርስ ፍሬን የላቸው ናቸው። ከነኚህ ውስጥ ጎላጎላ ብለው የሚታዩት የጃፓኑ ኦሎምፒክ እዚህ በዩናይትድ ስቴትስ ውስጥ በኢትዮጵያውያን በየአመቱ ከሚዘወተሩት ግዙፍ ዝግጅቶች ደግሞ በወትሮ የጊዜ ሰሌዳው ቢሆን ኖሮ በዛሬው ዓለት የሚጀምረውና ለአንድ ሳምንትም የሚዘልቀው የኢትዮጵያውያን መገናኛ ሰሜን አሜሪካዊ የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ክብረ በዓል ይገኙበታል። ዘንድሮ በተለያዩ የርቀት ዝግጅቶች ያስተናጋጅነቱ ተራ የደረሳት የቴክሳስዋ ዳላስ ከተማ የመታሰቢያ ዝግጅቶችን ማሰናዳቷን ይፋ አድርገዋል አዘጋጆቹ። ባለፈው ወር መጨረሻ ይካሄድ የነበረው ሌላው ልዩ ትኩረት የሚስብ አመታዊ ዝግጅት ኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ አመታዊ ስነ ስርዓት እንዲሁም ለመጪው አመት የተዛወሩት ውስጥ ነው። ሰባቱ የዘንድሮ ተሸላሚዎች ታዲያ የአየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም፣ ለገቡ የመድረክ ሰው ምራዬ ክብር ታደሰ ወርቁ፣ አንጋፋው የባንክ ሰው ቀድሞ የአፍሪካ ልማት ባንክ የፋይናንስ አገልግሎት ምክትል ፕሬዝዳንት አሁን በዩናይትድ ስቴትስ የሚገኙ የኢትዮጵያውያን ባንክ ባንክ ኦፍ አቢሲኒያ ሊቀመንበርና ዋና ስራ አስፈጻሚ አቶ ተካልኝ ገዳሙ፣ የሸገር ኤፍኤም ዋና ስራ አስኪያጅ ማዓዛ ብሩ፣ የሞባይል ቴክኖሎጂ ባለሙያዋ ወይዘሪት ቤተልሔም ደሴ፣ እንደ አውሮፓውያን ዘመን አቆጣጠር የ2019ዋ የሲኤምኤን ምርጥ ተሸላሚ ወይዘሪት ፍሬወይኒ መብራቱ፣ የሜሪጆይ መስራችና ስራ አስፈጻሚ ዲሬክተር ሲስተር ዘቢደን ዘዴ ናቸው። የማይለወጥ ነገር ቢኖር የለውጥ አይቀርም ብቻ ነው ይባል ነበር። እርሱም ቢሆን ታዲያ ከምናውቀው ዜጋው የራቀ መሆኑን ሊያሳየን ይፈቅድ ይመስላል። ደጋግመን የምናነሳው እየኖርንበት ያለነው የሚለው የተሻለ ሳይገልጸው አይቀርም። አሁን እየኖርንበት ባለነው በኮቪድ-19 እና ባስከትላቸው ውስብስብ ፈተናዎች ሳቢያ የለውጡ አይነት ደርዝና መጠኑ ከመስፈሪያው ተርፎ ይታያል። እኛም ዘወትር የዘገባዎቻችን አብይ ትኩረት በሆነው በዚሁ ወረርሽኝ ሳቢያ ማስተላለፍ ሳንችል ከቀረናቸው ንብሮች አንዱን ለዛሬ ብለናል። በመግቢያ ያስተዋወቅኳቸው እንግዳ ናቸው። ለእድሜ ልክ የማህበረሰብ አስተዋጽኦአቸው በያሰሞን ነው ለትግርና ከፍ ላለው እውቅና የበቁት። እዚህ በዩናይትድ ስቴትስ ተዋሪ ትውልደ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። ወደ ውይይታችን ልውሰዳቸው።
ደምሴ በቅድሚያ እንኳን ወደ ስቱዲያችን በደህና መጡ።
በጣም አመሰግናለሁ ስለተጋበዝኩ።
ማህበረ ግይሯን ዘር ኢትዮጵያ ከመስራቾቹ አንዱ በዋና ጸሐፊነትም አገልግለዋል። በዚያ ድርጅት ከሰዎችን መሸለም ነበር ስራው። ዛሬ እሱ ለክብር ለውቅና በቅቶ ነው ያገኘነው። ለረጅም አመታት ክብርና ውቅና ስላገኙ ሰዎች ነው የሚነግሩን። ዛሬ ሌላ ድርጅት ለማህበረሰብ ለእድሜ ልክ ያበረከቱትን አስተዋጽኦ ከግምት አስገብቶ ለዚህ ውቅና በቅተዋል። እስኪ ስለ ውቅናው ስለ ሽልማቱ ምንነት መልከት እናድርግ። ቀደም ብዬ እንደጠቀስኩት እድሜው በሙሉ ለሰሩት ስራ ከፍተኛውን ሽልማት የሰጠሁት። እስኪ ንገረን ስለ ሽልማቱ።
አዎ፣ እኔም እንዳንተው ሽልማቱ ሊሰጠኝ ደብዳቤ ሲጻፍልኝ በጣምም ደስ አለኝ፣ ደግሞም በጣም አስደንግጦኝ ነበር። ምክንያቱም እንደዚህ አይነት ትልቅ ሽልማት ተሸልሜ ስለማላውቅ። ይሄ ደግሞ ሽልማት እኔ ከ1970 ነጮች አቆጣጠር አሜሪካ ከመጣው ጀምሮ ያደረጉትን ነገር ሁሉ አይተው ተመልክተው ስለሆነ ያከብሩኝ የፈለጉት በጣም ደስ በማለት ተቀበልኩት። ከዛም በፊት ልክ ነህ፣ በሲድ በኩል ነው ብዙ ጊዜ የምታወቀው። ግን ከሲድ በፊት በ80ዎቹ ሲድ በ1993 ነው የተቋቋመው። ግን ከዛ በፊት በ80ዎቹ ሚኒሊክ ሆል ፋውንዴሽን የሚባል በክሊቭላንድ ውስጥ የነበረ ዛ ተቋ ውስጥ ካፈል ነበር። የኢትዮጵያ የኮሚኒቲያችን በክሊቭላንድ አካባቢ የኮሚኒቲ ፕሬዚዳንት ሆኜ አገልግያለሁ። ሌሎች በኋላ ጊዜ እንነጋገራለን አሉ። ግን ይሄ ትልቅ ነው የምለው በተጨማሪም አዲስ ስም ስለሰጠኝና ልክ በእንግሊዝ ሀገር ናይት እንደሚሆኑት በሰለሞኒክ ግፍ
ንጉሳዊያን ስርዓት
የመጣና ትልቁንና ዋናውን ሽልማት ደግሞ ይሄም የክራውን ካውንስል ኢትዮጵያን ክብር፣ የኢትዮጵያን ጥሩነት የሚያንጸባርቅ ስለሆነ ኢትዮጵያን በጥሩ የሚያነሳ ማንኛውም ኦርጋናይዜሽን ለኔ ጥሩ ሆኖ ስለሚታየኝ በደስታ ተቀብያለሁ።
መልካም። እንዳሉት እንግዲህ ለየት ያለ ውቅና ላይ ያገኘው። እስኪ ይንገሩን አቶ አክሊሉ፣ በሽልማቱ ስነ ስርዓት ላይ እንደተጠቀሰው የእርሶ ለሽልማት የበቁበት ስራ እንደተዘረዘረው በበርካታ የበጎ አድራጎት ስራዎች ውስጥ ተሳትፈዋል። አሁን መጨረሻ ከተጠቀሱት እንነሳና በ80ዎቹ እርሶን የሸለመው ድርጅት ክሊቭላንድ የሚኖርበት ክፍለ ግዛት ውስጥ የኢትዮጵያውያን የባህል ቤት እንበለው ካልቸራል ጋርደን የሚል በቅርቡ አስተዋውቃችኋል። ኋላ ላይ ከመጡትና በጣም ጥቂት ቁጥር ካላቸው ነገር ግን ለትልቅ ስኬት ከበቁ ማህበረሰቦች አንዱ መሆን ይችላቸዋል። ኢትዮጵያውያን በዛ አካባቢ ጥቂት ነው ቁጥራቸው። እስኪ ንገሩን ከሱ ጀምረው ዋና ዋና የሚሏቸውን ስራዎችን መልከት እናድርግ።
አዎ፣ መቼም ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረኩት። በራሴ አረኩ ብዬ እንኳን ለመኩራት የሚችለው ገና በ1970 በአሜሪካኖቹ አቆጣጠር ወደ አሜሪካ ስመጣ የሴቶች ማህበር ግብዣ ጋብዘውኝ ሀይ ስኩል ነበር የመጣሁት በአሜሪካን ፊልድ ሰርቪስ እና ትምህርት ቤት የመማር እድል አግኝቼ ሀይ ስኩል ስማር እነዚህ ሴቶች ጋበዙኝና ግብዣ በኋላ ምን እናድርግልህ ሲሉኝ ትምህርት ቤት ውስጥ እያንዳንዱ ልጅ አዳዲስ መጽሐፍ እና እያንዳንዱ ልጅ የራሱ መጽሐፍ አለው። እኛ ኢትዮጵያ ስንማር አንድ መጽሐፍ ለሁለት ለሶስት ነበር የምንካፈለው እና በዛን ጊዜ የፊዚክስ፣ የኬሚስትሪ፣ የማቴማቲክስ እና እንግሊዝኛ መጽሐፍ ለእኔ ሀይ ስኩል ብትልኩልኝ ነው ደስ የሚለኝ በማለት ሁለት አመት ሶስት አመት የሞላቸውን በእኛ በዛን ጊዜ አዲስ የምንላቸው መጽሐፎች ሴቶቹ ክለብ አንድ ላይ አድርገው በዛን ጊዜ የሚኒሊክ ዳይሬክተር አቶ አግደው ረዴ በኋላ ዶክተር አግደው ረዴ የተባሉት አሁን አልፈዋል ከእሳቸው ጋር ተነጋግረው በሀይ ስኩል ደረጃ ለሚኒሊክ ብዙ መጽሐፍት
ሁለተኛ ደረጃ ትምህርት ቤቱ
ደግሞ የሁለተኛ ደረጃው ትምህርት ቤት በ1969 የስቱደንት ካውንስል ፕሬዚዳንት ስለነበርኩኝ ከዳይሬክተሮችም ከአስተማሪዎችም ብዙ ግንኙነት ስለነበረኝ በቀላሉ እነዚህ መጽሐፎች ሊላኩ ይችላሉ። አጋጣሚ ተጠቅሞ ኪዋናስ ክለብ የሚባል ሌላ እንደ ሮታሪ ክለብ አይነት የሆነ በኦሃዮ ውስጥ ያለ ይህንን ሰምቶ ኦፕቲሚስት ክሪድ የሚባል አንድ ፕላክ ሰጠኝ። ይሄ እንግዲህ የዛሬ 50 ዓመት ገደማ መሆኑ ነው። ከዛ በኋላ ከተነሳን በኋላ እንደነገርኩ በክሊቭላንድ አካባቢ የሚመጡት አንዳንድ ኢትዮጵያውያን ብዙ ሰው አልነበረም። እንዲያውም በ1972 እኔ ብቻ ነበር ክሊቭላንድ። ከዛ ባለቤቴ መጣች በ73። ከዛ አንዳንድ ኢትዮጵያውያን ሲመጡ እየተቀበልን አገር ያለማመድን። ከዛም ይሄ ሚኒሊክ ፋውንዴሽን የሚባለው ከሲቋቋም የቦርድ አባል በመሆን አሁን የሱ ቫይስ ፕሬዚዳንት ነኝ። በመሆን አንዳንድ ኢትዮጵያኖች እየረዳን ምን እንደሚያደርጉ ምክር እየሰጠን ስለ ትምህርታቸውን በዛ ቀጠልን። ከዛ በኋላም ያው ቀደም ብሎም ደርግ መጥቶ አገሩ ስለተለወጠ ብዙ ችግሮች ነበሩ። የኢሚግሬሽን ችግር ያላቸው ምን አይነት ኢንፎርሜሽን እንዳለ እየሰጠን ለኮሚኒቲው እያደግን ሄድን። እንግዲህ በዛ ያያልን። በሰማኒያዎቹ ደግሞ ራቡ መጣ። በራቡ ምክንያት በአካባቢ ያሉትን ብዙ በተለይ የጥቁሮች ቤተክርስቲያኖችን እየጎበኘን አንድ አስር የምንሆነው በየቦታው እየሄድን ንግግር እያደረግን በኦክስፋም አሜሪካ ውስጥ እስከ $300,000 ድረስ በክሊቭላንድ አካባቢ የሚገኙት በተለይ የጥቁሮቹ ሕዝብ ለኢትዮጵያ ለራቡ ጊዜ ኮንትሪቢሽን ሰጡ። ከዛም በዛን ጊዜ ሚኒስትር የነበሩ አቶ ሰለሞን ደሬሳ የሚባሉ ሺካጎ መጥተዋል የሚባሉን ሰምተን ስናናግራቸው እነዚህ አንዳንድ ቄሶችና ሶስት ቄሶች ወደ ኢትዮጵያ እንዲሄዱ ከክሊቭላንድ አድርገን እኚህ አቶ ሰለሞን ደሬሳ እዚህ ሆነው አዜብ የምትባል ሴክሬታሪ አለች በሷ በኩል ሁሉን ነገር ያልቃል ብለው እነዛን ሰዎች ሰደድናቸው። ከዛ ሲመለሱ ለኢትዮጵያ ያላቸው ፍቅር እየጠነከረ ሄደና ምን እናርግ ምናምን ሲሉ በዚህ አይነት ጊዜ እየተዋለደ ብዙ ነገሮች እየሰራን ሄድን። ከዛም ብዙ ነገሮች አለናቸው። ከዛ በኋላ ኢንተርናሽናል ኮሚኒቲ ካውንስል የሚባል 121 ሀገሮች የሚያጠቃልል አሁንም ድረስ ያለ በአሜሪካኖች የተዘጋጀ ኦርጋናይዜሽን ነበር። እዛም ላይ ኤግዜኪቲቭ ቦርድ ሜምበር ሆኜ ታገለግል። እሱና ሲድ ተቀራራቢ ጊዜ ነው የተፈጠሩት። ያኛውም 28-29 ዓመት ይሆናል። አሁን ደውም ከሌላ ግሩፕ ጋር ጆይን አድርጎ ICC ዊን ተብሎ ኢንተርናሽናል ኮሚኒቲ ካውንስል ወርልድ ኢንተርናሽናል ኔትወርክ የሚል ነው። የሱም ቫይስ ፕሬዚዳንት ነኝ። አሁንም ከነሱ ጋር ደግሞ ሆነን በተለይ ከሴፕቴምበር 11 በኋላ ባለው አንዳንድ የውጭ ሀገር ሰዎች ማንንም እንደሆነ ህዝቡ ስለማያውቅ እያንዳንዱን ሀገር አምባሳደሮች እያስመጣን ወደ ክሊቭላንድ በየወሩ ለሁለት ለሶስት ቀን በቴሌቪዥን እያንዳንዱ ሀገር እንዲያውቅ አድርገናል። በዛ አጋጣሚ ኢትዮጵያ አምባሳደር በዛን ጊዜ የነበረው አቶ ካሳሁን ነበር። እሱን ጋብዘን ከክሊቭላንድ ክሊኒክ ቴሌቪዥን ስቴሽንስ ጋር ከክሊቭላንድ ስቴት ዩኒቨርሲቲዎች ከኬዝ ወሳኝ ዩኒቨርሲቲ አገናኝተን በዛ ምክንያት አንዳንድ ፕሮግራም ጀመርን። በተለይም ከባህር ዳር ዩኒቨርሲቲ ጋር እና ከፈለገ ህይወት ሆስፒታል ጋር እንጀመርን። በዚያ አጋጣሚ ነው በ2004 በአሜሪካን አቆጣጠር ሲስተር ሲቲስ የሚባል ከባህር ዳር ጋር ክሊቭላንድ እንድትሆን ከተማዎች
ከተሞች
እንድትሆን ሆኑ። በዛ አጋጣሚ ደግሞ ኢትዮጵያ ለመጀመሪያ ጊዜ በchildren's olympic እንድትጋበዝ እኔ ራሴ እጄ በዛን ጊዜ በማዘጋጃ ቤትም የነበሩት አቶ አርከበ ቁባይን አናግሬ ባህር ዳርም ከንቲባዎቹን አናግሬ አንድ ሁለት ልጆች ስፖርት እንዲካፈሉ መጥተው ኢትዮጵያ ለመጀመሪያ ጊዜ ከአፍሪካ አንደኛው በመሆን የchildren's olympic ተካፋይ እንድትሆን አድርገናል።
መቼ ነው ጊዜው?
2004
በአውሮፓ ቁጥር
ነው መቀነስ መደመሩ ስለሚያስቸግረኝ እና ከዛ በኋላ ሲስተር ሲቲው ተፈጠረ። ይሄንን ሁሉ ስናርግ እዛም ከተማ ውስጥ ያሉት ዶክተር ካል ሮፕሰን የሚባሉ ኢትዮጵያ ሬስቶራንት ያላቸው በጣም የሚኒክ ፋውንዴሽን ፕሬዚዳንትም ፋውንደር ናቸው።
አሜሪካዊ ለኢትዮጵያ ቅርብ የሆኑ ሰው ናቸው።
ብዙ ጊዜ ከአሜሪካኖች ጋር ሆነን ነው የምንሰራው ከከተማው እና በዛም ምክንያት credibility እናገኛለን። አሁን በራሳችን እንታወቃለን ከተማ ውስጥ እንደ ዶክተር ሮፕሰን ያሉ ሰዎች እንደ ሚስተር ስካት ኢምባከር አይነት እንደ ሚስተር ሄርብ ኒክ የመጀመሪያ ፒስ ኮር ቲቸር የነበረ እንደነሱ ያሉ ቦርዳችን ነው ሳሉ ከነሱ ጋር ይያለን ዶክተር ሮብሰን ይህንን የካልቸራል ጋርደን አይዲያ ሀሳቡን አመጡ። ከዛ ለሲቲው ፕላይ አድርገን ወደ 6 አመት ፈጀብን። በመጨረሻም የመጀመሪያውን ፌዝ ጨርሰን በክሊቭላንድ ቦታ ተሰጥቶን የመጀመሪያውን የኢትዮጵያ ካልቸራል ጋርደን አስመርቀናል። እዛ ላይ የኢትዮጵያን ታሪኮች የሚያንጸባርቅ የ5000 አመት ታሪክን በስዕል የሚያሳይ ከአርቲስት ዘሪሁን የትምጌታ ከኢትዮጵያና እዚህ ደግሞ ድሮ የቁልቢ ገብርኤልን አይኮን የሰሩት ልጃቸው አርኒ ስፕሊኒ የሚባል መጥቶ ከነሱ ጋር ተባብረን ሰርተናል። ሲድን በሚመለከት እንደዚሁ ከአይሲሲ ዊን ጋር እንዳልኩ አንድ ላይ ነው የተጀመረው። በዶክተር መላኩ ላቀው አሳቢነት ተፈጠረ። አንድ ላይ ተሰብስበን ውሃ የተገናኝተን ለምን እንደዚህ እናደርግም በማለት ልጆቹንም ራሳቸውን እንዲያውቁ የኛ ኢትዮጵያ ልጆች ማለት ነው በትምህርታቸው እንዲጎብዙ አገራ ይሄ አሜሪካ የሚሰጣቸውን ድል እንዲጠቀሙ ደዋቂዎችም ደግሞ ለኢትዮጵያ ጥሩ ነገር የሰሩት ለነሱ ጥሩ ምሳሌ ይሆናሉ ብለን የምንለውንም በህይወት እንዳሉ ብናከብራቸው ጥሩ ይመስለናል በማለት ጀመርነው። ይሄው 27 አመቱን ጨርሷል። አሁን ደግሞ 28 አመት ነው።
ግዙፍ ስራዎች በበርካታ አመታት ውስጥ በርካታ ስራዎች ስለሰሩ ስለ ስራዎቹ ዘርዝረንም ምን ጨርስ አይመስለኝም። እንደማየው ከ40 አመታት በላይ በዚህ በዩናይትድ ስቴትስ ኖረዋል። የምናወራው ጊዜ ገና በልጅነቱ በሰባዎቹ መጀመሪያ በአውሮፓውያን አቆጣጠር በ1960ዎቹ በኢትዮጵያውያን አቆጣጠር ነው ወደ ዩናይትድ ስቴትስ የመጡት። ነገር ግን ባህሉን አረሱም ቋንቋውን አረሱም እዚህ ሀገር ብዙ እንደኖረ ሰው አይደሉም። ይልቁንም አሁንም ቁርኝቶ ከኢትዮጵያ ጋር ነው። የሚያደርጓቸውም ኢትዮጵያውያን ማህበረሰብ ጋር አሜሪካውያንም ቢያሳትፉ ከማህበረሰቡ ጋር በጣም የተሳሰረ ነው። እስኪ ስለራስዎ ይንገሩን፣ እንዴት ይሄ ሊሆን ቻለ? ኢትዮጵያ ፍቅር በቀላሉ የሚለቅ አይደለም፣ ሁሉም ሰው ላይ እናያዋለን። ነገር ግን እንዴት ነው የእርሶ ህይወት እንዲህ ሚሆን በሙሉ?
እንግዲህ እኔ ለኢትዮጵያ ትልቅ ፍቅር አለኝ። ከዚህ ሀገር መጣሁ። ኢትዮጵያ ህዝብ ቁጥር ወደ 25 ሚሊዮን ነበር። ያደግኩት ፍቅርን በማየት እና ጥሩ ነገሮችን በመስራት ስለሆነ ወደዚህ ሀገር መጣሁኝ። እንዳጋጣሚም ባለቤቴም ከኔ ጋራ በአሜሪካን ፊልድ ሰርቪስ ስኮላርሺፕ መጣ ስለነበረ ኢትዮጵያ ኤርላይንስ ሆስተስ ሆና እዛ አንድ አመት እንዲ እንዳገለገለች ወደዚህ ሀገር መጣች። ከሷ ጋር ሆነን አንድ ላይ ትዳር መሰረትን፣ ልጆች ያመጣን እና በተለይ የሷ አባት የኔ ቤተሰቦች በልጅነታቸው ነው ያረፉት። የሷ አባት የአርበኛ ቀመንበር ስለነበረው ወደዚህ ሀገር መጥተው ለልጆቻችንም ጥሩ ጥሩ አይነት ታሪክ አስተማሯቸው። ሀገር እንዲወዱ እንዲያከብሩ ፍቅር እንዲኖራቸው በልጅነታቸው ስለተነገራቸው የኛ ልጆች ራሳቸው ኢትዮጵያን ከኛ በላይ ይወዳሉ ለማለት ሁሉ እችላለሁ። ያው እንደምታውቀው ነቢያት ደምስ የሚባለው የአፄ ኃይለ ሥላሴ ሐውልት በአፍሪካን አዳራሽ መሰረት እንዲጸድቅ በጣም ብዙ በራሱ ያደረገ ሰው ነው። ይሄንን በማድረግና ጓደኞቻችንም ኢትዮጵያ ከልባችን አይጠፋም። በኢትዮጵያ ባለውለታችን ነች እና እዚህ ሀገር ተምረን ጥሩ ስራ ይዘን ስንኖር ያ ያስተማረን ኢትዮጵያ ህዝብ ምን አይነት ለውጥ ላይ ነው ያለው፣ እኛ የራሳችን ህይወት ቀየርን እና ምን ማድረግ አለብን በማለት ከውስጣችን የሚሰማን። በኔ ዘመን የመጡ ሰዎች በሙሉ እንደኔው አይነት አስተሳሰብ ነው ያላቸው። ለምሳሌ ዶክተር ሽፈራው ገብረ ማርያም የሚባል ጓደኛዬ አሁን አይስ ፋውንዴሽን የሚባል እና እንደነሱ አይነቱ ሁልጊዜ ስንነጋገር ሁሉም በእኛ ዘመን የመጣው ለኢትዮጵያ አንድ ነገር ማድረግ የሚፈልግ ሰው ስለሆነ እንደ አጋጣሚ ሆኖ በቃ ባህላችንም አስተሳሰባችንም ወደዛ ሆነ። እንዳውም አማርኛው አሁን ብዙ ጠፍቶኛል ማለት እችላለሁ ከብዙ ጊዜ በኋላ። ግን ቤት ውስጥ ስለምንናገረው ባህሉንም ስለምንጠብቅ የሁለቱንም ማለት ነው። ስንመጣ ጁዊሽ ፋሚሊ ውስጥ ስለነበር እንዳውም ጁዊሾቹ ለእኛ ብለው ክሪስመስን ያከብሩልን ነበረ። ፋሚሊያችን ሊበራሎች ነበሩ፣ በጣም ጥሩ ሰዎች ስለነበሩ የጁዊሹ ትራዲሽን አለን፣ የኢትዮጵያ ትራዲሽን፣ የአሜሪካ ትራዲሽን አለን እና ከሶሳይቲው ጋር አንድ ላይ ገጥመን ነው የምንሰራው።
አቶ አክሊሉ እንግዲህ አልበርግጥም ስራችሁ ከሀገር ጋር የተቆራኘው ህይወታችሁ በልጆቻችሁም የተገለጠ ይመስላል። ልጆቻችሁም ማንነት ተከስተ አድርገዋል። ገፋ አድርገን እንጫወታለን። ቤተሰባዊ ህይወቱን ያካፍሉናል። አኗኗር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከ39 ዓመት 38 ዓመት የአገልግሎት ዘመን በኋላ ጡረታ ወጥተውም ዛሬም ጡረታ መውጣት የፈለጉ አይመስሉም። በእርግጥ አፍላ ጎረምሳ ነው የሚመስሉት ለሚመለከተው። ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁማቸዋል። በእንግሊዝኛው አይስ ፋውንዴሽን ይሰኛል። ህጻናትን፣ ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ራ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉት። እስኪ አጫውቱን ስለ አይስ ፋውንዴሽን ስለጀመራችሁ።
ከአቶ አክሊሉ ደምሴ ጋር የጀመርነው ቃለ ምልልስ አድማጮች ሰፋ ያለ ነው። ሙሉውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁን ግን እንግዳዬን አቶ አክሊሉ ደምሴ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች ተከታይ ድህረ ኮቪድ-19 ህይወትን የሚዳስሰው ከገንዘብ አያያዝ ባለሙያ ጋር የተካሄደው ቃለ ምልልስ ነው። ወደዚያው ነው የምንሻገረው።
አቶ ማህደር በቀለ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ።
አቶላ ከበደ እንኳን በሰላም ቆዩን።
አቶ የሚለው ጨዋታ እንዳይመስልብኝ እሰጋለሁ። ከመግቢያው ማስታወቂያ ይኖርብኛል። ማህደር እናንተን እንደሚያውቁን በጣም የቅርብ ጓደኞች ነን። ዛሬ ታዲያ ይህን ውይይት የምናደርገው ጓደኛ የተዋወቀ አይደለም። ይልቁንም በምትሰራቸው ስራዎች ከኮቪድ-19 ጋር የተያያዙ ሰዎች ላይ የሚደርሱ ኢኮኖሚያዊ ጉዳትንም ይመለከታል። በአጋጣሚ እዛ ቦታ የሚያገናኘን እድል ተገኝቶ ነው።
በጣም አመሰግናለሁ አሉላ ተሳስተ። ያው ለጓደኛ በጣም የሚመጡ ቀለል ያሉ ጥያቄዎች ስላሉ
ለአድማጮች እኔንም እንግዲህ ቀራረቤን ምናልባትም የሚያውቁን ደግሞ ጓደኛውን እያናገረ ነው የሚለውን ነገር ከወዲሁ በምክንያት እንዲረዱ በማለት ነው ያስተዋወቁት። ሌላ ጊዜ በአንተ ደረጃ ቅርበት ባለን ሰው የማናገር እድል ኖሩን አላውቅም። በቅርበት ማውቃቸው በስራቸው ምክንያት ለውይይት የበቁ ሰዎች ከዚህ ቀደም ኖሮኝ ያውቃል። ለየት ያለ መሆኑን ከወዲሁ ግልጽ ካደረግኩ፣ ማህደር ብዙዎች የሚያውቁ በሌላ ሙያ ነው። አሁን የምንነጋገረው የገንዘብ አያያዝን በዚህ በዩናይት ስቴትስ በጣም ትልቅ ቦታ የሚሰጠውን፣ ዛሬ ደግሞ በኮቪድ-19 ሳቢያ ሰዎች ኢኮኖሚ ጉዳት የደረሰባቸው፣ የንግድ ስራቸውን ያጡ፣ ገቢያቸው ለማጣት የተገደዱ፣ ስራቸውን ያጡ ሰዎች ያሉበት ሁኔታ ለመቀየር የሚደረጉ ጥረቶች ውስጥ በሙያህ እየሰራህ ነው ያገኘው። ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ ምን አይነት ድልድይ ነው የተጠቀምከው? እንዴት እሱ ጋር ደረስክ? ወዲሁም ደግሞ በቅርብ አመታት ውስጥ ነው ወዲህ ወደ ዩናይት ስቴትስ የመጣው። እስኪ በሱ እንደርደር።
እውነት ለማውራት ብዙ አስቤበት የማውቀው ሙያ አልነበረም፣ ሩቅም ይመስለኝ ነበረ። እርግጥ የሁለተኛ ዲግሪ ማስተርስ ስሰራ ቢዝነስ አድሚኒስትሬሽን ላይ ሜጀር ያደረግኩት ኢንተርናሽናል ማርኬቲንግ ነበረ። እዛ ትምህርት ውስጥ ለአስተዳደር የሚመቹ የአካውንቲንግ ትምህርቶች፣ የኢኮኖሚክስ ትምህርቶች ነበሩበት፣ ውስጡ ቁጥሮች ነበሩበት። ከዚያ በኋላ ሌሎች ትምህርቶችን ግን እያስኬድኩኝ እዚህ ሀገር ኢንሹራንስ ኢንዱስትሪ ውስጥ የሚሰራ ወንድም ስለነበረኝ በቀላሉ መቀላቀል በቃው እና እጅግ በጣም ሰፊ እጅግ በጣም ብዙ በት ሆኖ አገኘሁት። ምናልባት በየቀኑ 20-30-40 ሰዎች ከኢንሹራንስ ጋር በተያያዘ እኛ ኮሚኒቲ ውስጥ ያሉ ኢትዮጵያውያንን የማግኘት እድሉ ስለነበረኝ የእኛ ሀገር ሰዎች ኢትዮጵያውያን በአሜሪካን ሀገር እንዴት እንደሚኖሩ የማወቅ ነው። አብዛኞቹ ማለት ይቻላል በጣም ጥሩ ቤተሰቦች፣ ጠንካሮች፣ ጠንካራ ሰራተኞች፣ ህልም ያላቸው ቢሆኑም ገንዘብ እንዴት እንደሚሰራ እኔ ከኔ ጨምሮ የማያውቁ ነበሩ። በጣም ብዙ ሰዎች በነገራችን ላይ እኛ ኮሚኒቲ ጋር ብቻ ሳይሆን ይሄ አሜሪካን ሀገር በጣም ብዙ ሰዎች እንዲሁም ደግሞ ዓለም ላይ በጣም ብዙ ሰዎች ስለ ገንዘብ አያያዝ ወይም ስለ ኢኮኖሚ አያውቁም ይባላል። ትልቅ ክራይሲስ ነው ማለት ነው። እዚህ ብቻ ዓለም ዙሪያ
ያለ ነው።
ወደዚያ ይሳበኝ።
ግሩም ማህደር፣ እንግዲህ ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ በአማካሪነት ወደምትሰራበት መንገድ የተሳብክበትን የገለጽክልን፣ ወዲሁም ደግሞ ከዚያ ቀደምም መምህር ሆነ አገልግልሃል። ባለሶስት ሙያ ነህ። ምናልባት ሁለቱ ሙያዎች ዛሬ ያለ የገንዘብ አያያዝን ለሌሎች የምታስተምርበት ሙያ ላይ ሁነኛ ድርሻ ሳይኖራቸው የቀረ አይመስለኝም። ጋዜጠኝነት ጠቅሞ ይሆን መምህርነት ጠቅሞ ይሆን የተመለከትከው በራሴ የታዘብከው ነገር አለ?
እውነት ላለ የጋዜጠኝነት ህይወቴን እንደዚሁም ደግሞ የመምህርነት ሙያዬን አሁን ወደምሰራው ስራ በቀላሉ እንድገባ እንድጠቀምበት አግዞኛል ብዬ አስባለሁ። ሁሉም ጋራ ከሰዎች በመምህርነቱም ውስጥ ከሰዎች ጋር ከወጣቶች ጋር ከሁሉም ሰዎች ጋር ትገናኛለህ። በጋዜጠኝነት ህይወት ደግሞ በጣም ብዙ ሰዎችን ትደርሳለህ። ሰዎች ከሰዎች ነው የምታገናኘው፣ ነጥቦችን ነው የምታገናኘው። እዚህ እና እዚያ ያሉ ሰሜንና ደቡብ፣ ምዕራብና ምስራቅ ያሉ ጫፎችን ነው የምታገናኘው። እጅግ በጣም ደስ የሚል ሙያ ነው። አሁንም በደሜ ውስጥ አለ። ይሄኛው ደግሞ የሰዎችን ህይወት ህልማቸውን፣ ላባቸውን፣ ደማቸውን ወድቆ መነሳታቸውን ነው የምትመለከተው እና ከአንድ ቤተሰብ ጋር ቁጭ ስትል የምትጠይቃቸው ጥያቄዎች እና የምትሰማው መልስ አንዳንድ ጊዜ የሚያስደስት ሊሆን ይችላል፣ የሚያስለቅስ ሊሆን ይችላል። እና በመምህርነትና በጋዜጠኝነት ህይወቴ ያካበትኩትን ልምድ እየተጠቀምኩኝ ሰዎችን የምጠቅምበት እና የማልቅበት ሙያ አድርጌዋለሁ ማለት ይችላለሁ። እውነት ለማውራት
ግሩም ነው። እንዲህ በሌላ ጊዜና ሌላ ቦታ አይቀጽም ነው ልምድና ህይወት በሌላኛው ሙያችን ላይ ጥቅም ላይ የሚውልበት አጋጣሚ ሲፈጠር የበለጠ ተጠቃሚ ያደርጋል። ይህን ብዙ ጊዜ የምንመለከተው በቀደመ ሙያ በጋዜጠኝነት ላይ ነው። የሌላ የትኛውንም አይነት ሙያ እና ትምህርት ክህሎት ያለው ሰው ጋዜጠኝነት ውስጥ ቀጥታም ባይሆን ሲጠቅመው እናያለን። የሁልጊዜም ተማሪ ነው የምትሆነው እና ጋዜጠኛ ስትሆን አንተ ደግሞ ከጋዜጠኝነት የወሰድከውን ከመምህርነት የወሰድከውን አሁን ወደምትሰራው ስራ ያዛወርክ ይመስላል። እስኪ ግፋ አድርገን ማህደር፣ ዛሬ ባለው ሁኔታ ላይ አንድ ሁለት ነጥቦችን እናንሳ። ቀደም ብዬ በመግቢያ እንደተደረደርኩት ኮቪድ-19 ዓለማችንን በብዙ መንገድ ቀይሯል። ያን ጉዳትና ችግሮችን እናንሳ እንጂ እንዴት ይረዳልን ፈጥነን ለማየት ይቻልና አይመስለኝ። እንደሌላው የጤንነት ክፍል ሁሉ በዚህ ሀገር በይበልጥ እንደሚታወቀው የገንዘብ አያያዝም የገንዘብ ጤንነት ይሉታል። የአንድ ሰው በቀጥታ የምናውቀው አካላዊ ጤንነት ወይም ከመንፈሳዊ ጤንነት ጋር የሚያያዘው እንደምናነሳ ሁሉ ገንዘብም በጤናማ መንገድ የመኖርን ዘይቤ ከመስመር ያስወጣል ወይም ከሀዲዱ ያስወጣል። እና ጤናማ የገንዘብ ህይወት አለ ወይ? ሰው እንደ አንድ ህይወት አካል ቦታ ተሰጥቶት ይነገራል። መታከም ይቻል ከሆነ እንግዲህ ምን ትታዘባለህ? ኮቪድ-19 በፈጠራቸው ወይም ባወሳሰባቸው ችግሮች ሳቢያ ብዙዎች መቸገራቸውን እናውቃለን እንጂ እንዴት ከዚህ ፈተና ውስጥ ይወጣሉ? በተለያየ ደረጃ ችግር ውስጥ ያሉ ሰዎች እርግጠኛ አይደለንም። እስኪ አንዳንድ ቁም ነገሮችን አካፍልን። ትምህርት በምትሰጥባቸው አንዱን በቅርቡ ተመልክቻለሁ፣ በምትሰጥባቸው አቀራረቦች ላይ ስታነሳ ታዝቤያለሁ እና ለአድማጮች እናጋራ።
ይሄ ኮቪድ እውነት ለማውራት በሁለት መልኩ ነው የምመለከተው። ጥሩ ነገሮች፣ ጥሩ እድሎች ፈጥሯል ብዬ አስባለሁ። በሌላው መልኩ ደግሞ ፈተናም ጭምር ነው፣ በጣም ትልቅ ፈተና ነው። በአንድ መልኩ የዓለም ሰዎችን በሙሉ በአንድነት ያሳፈረ ወይም ደግሞ አንድ ቫልዩ ውስጥ ያስገባ፣ አንድ ቅርጫት ውስጥ ያስገባ አጋጣሚ ነው። ሁሉም ቦታ፣ ሁሉም አህጉር ውስጥ ያሉ ሰዎች ስለ ኮቪድ የማያስቡ፣ ስለ ህመም የማያስቡ፣ ስለ ኢኮኖሚ ጉዳቱ የማያስቡ ሰዎች ከጫፍ እስከ ጫፍ ሁሉም ሰው የሚያወራው ነገር ነው። ብዙ ኢኮኖሚዎች ተጎድተዋል። ታናናሽ ኢኮኖሚዎች በጣም ብዙ ሰዎች ስራቸውን አጥተዋል። ብዙ ትንሽ እና ትልቅ የሚባሉ ቢዝነሶች ተዘግተዋል። ስለዚህ ይሄ ትልቅ ፈተና ነው። ሰዎች እየወጡ የተለያዩ ካምፓኒዎች ውስጥ ስለሚሰሩ ከጥሪት ጋር ወይም ደግሞ ሴፍ ካደረግነው ነገር ጋር ስለሚያያዝ ምናልባት ብንታምም ባንሰራ የምንለው ነገር ጋር የተያያዘ ስለሆነ በጣም ፈታኝ ነው። አሁንም ድረስ የተወጣ ነው ነገር አይደለም። ገና ወደፊት ምን ያክል ጊዜ ሊቆይ እንደሚችል አናውቅም። ገበያውን ከዚሁ ጋር በተያያዘ የአለመረጋጋቱን እንመለከታለን በየቦታው። ምናልባት የዚህንም ሀገር እንዲሁም ደግሞ ወጣ እያልኩኝ ደግሞ አፍሪካችንም ሀገራችንም እያነጻጸር የተወሰኑ ነገሮች ለማለት እሞክራለሁ። ይሄ ኮቪድ እንደገና ጊዜ ከውሳኔ ጋር የተያያዘ ነው ብለን እንድናስብ እንደገና ወደ ውስጣችን እንድንመለከት ያደረገ ጠቃሚ ነው ብዬ አስባለሁ። እናትና አባቶች እንደገና ልጆቻቸውን በደንብ አድርገው እንዲያሳድጉ ጊዜ እንዲሰጡ፣ ባል ሚስት ለባሏም እንደገና ጊዜያቸውን በጥሩ አድርገው እንዲያሳልፉ እንደገና እንዲመለከቱ፣ ወደ ራሳችን እንድንመለከት፣ ያለፈ ጊዜያችንን እንድናይ፣ ቆም ብለን ህይወታችንን እንድናይ ያደረገ አጋጣሚ ስለሆነ በዚያ መልኩ ጥሩ ነው ብዬ አስባለሁ። እንደገና ለማለም ይሄ እንደውም የተለያዩ ከሳይኮሎጂ ጋር የሚሰሩ ባለሙያዎች ሰዎች በፈተና ውስጥ ሲያልፉ ነጥረው ይወጣሉ፣ ሌሎች ሰዎች ይሆናሉ፣ ህይወትን በሌላ አቅጣጫ እንዲመለከቱት ያደርጋል ይባላል። ስለዚህ ሁሉም ሰው ለምሳሌ አሁን ኢትዮጵያም ይሁን አሜሪካ፣ የትም ሀገር ይህን ፕሮግራም የሚያዳምጥ ሰው ወደ ውስጡ ቢመለከት ምናልባት እኮ በቃ ህይወት ማለት እንደዚህ ናት፣ አጭር ናት። የዚያ ብለን አላየነውም ሊሆን ይችላል፣ በሩጫ ውስጥ ስለሆነ ህልሞቻችን ሁሉ በሩጫ ውስጥ ስለሆነ። ስለዚህ እንደገና እቅድ እንድናቅድ፣ እንደገና ህይወትን እንድንመለከት በየትኛውም መንገድ ይሁን በየትኛውም መንፈሳዊ ህይወት። በነገራችን ላይ ሃይማኖት ሳይኖር ሰዎች መንፈሳዊ ህይወት የሚኖሩ ሰዎች አሉ። ውስጥን መመልከት ነው ዋናው ቁም ነገር። ስለዚህ እንደገና ሌላ እድል እንደተሰጠን እንድናይ የመጣ አጋጣሚ እንደሆነ በጣም ብዙ ሰዎች ሲናገሩ ይሰማል። በዚያው ትይዩ ደግሞ በጣም ብዙ ፈተናዎች አሉ። በተለይ ከፋይናንስ ጋር የተያያዘ ፈተና ለሀገሮችም ለግለሰቦች።
እርግጥ ብለሃል ማህደር፣ የፈተናውን ያህል የእድል በሮች ይከፈታሉ ብሎ ማመን በዚያ መንገድ መዘጋጀት ጥሩ ይመስላል። አሁን ላለንበት ለጊዜያዊ ፈተና በምንም መልኩ እንደምንወጣ እርግጠኛ ባንሆንም ያ ሰዓት ሲደርስ የሚቀጥለው ምዕራፍ የሚጀመርበትን በሰፊው አስረድተናል። አሁን ወደ ህይወት ጥያቄዎች እናምራና ውይይታችን እንቋጫለን።
ከማህደርም ጋር ለነበረን ቆይታ ሰዓታችን የገደበን ይመስላል። ውይይታችን ይቀጥላል። ሙሉ ወጋችንን ታዲያ በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን የዛሬውን የገንዘብ አያያዝ ባለሙያ ጋዜጠኛና መምህሩን ማህደር በቀለ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን የአዲስ አበባ መስኮት የሚከፈትበት ነው ሰዓቱ። ንጉሴ አክሊሉ ለምሽቱ በራዲዮ ማስታወሻው በዚህ በጊዜያችን የተከሰቱትን አሳሳቢ ነገሮች ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችንም ያስታውሰናል። ወደ ቅንብሩ
ሐሳብ ሽሩሩ ረድ ከጀርባዬ መሸከም አልችልም አፈር ነው ገላዬ። አሉላ መቸም ታውቃለህ ይህን ዘፈን የተጫወተችው ታዋቂዋ ብዙነሽ በቀለ ናት። እንደው ኢትዮጵያውያን እንደ ዘንድሮ ሐሳብ ገብቶን ጭንቀት ገብቶን ያውቃል? ስጋቱ ከቀን ወደ ቀን እየጨመረ የመጣው የኮሮና ወረርሽኝ እንዲሁም ደግሞ የአባይ ጉዳይና በድርድሩ ዙሪያ ግብጽ ያሳየችው ያለችው ተለዋዋጭ ባህሪ፣ በሌላ በኩል በዛሬው ዕለት ጠዋት የታየው የፀሐይ ግርዶሽ ይዞት የመጣው ማስጠንቀቂያ በተለይ በአይን ላይ ጉዳት ሊያደርስ ይችላልና ወደ ሰማይ አትመልከቱ መባሉና ሌሎችም ብዙ ሐሳቦች። በዚህ መሃል ደግሞ አንድ የምታውቁት ሰው ከሌኮ ሞተ ተብላችሁ በስልክ ሲነገራችሁ ምን እንደሚሰማችሁ ገምቱ። አስፋው ገመዳ ይባላል። በ1960ዎቹ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለኢትዮጵያ ሬዲዮ ጋዜጠኝነት ከተመለመሉ ወጣቶች መካከል አንዱ ነበር። አስፋው ስልጣናውን እዛው ኢትዮጵያ ሬዲዮ ውስጥ ወስዶ እንደገና ወደ ምዕራብ ጀርመን ተልኮ ደግሞ በዚሁ ሙያ ሰልጥኖ ከመጣ በኋላ የኢትዮጵያ ሬዲዮ የአማርኛው ክፍል ኃላፊ ሆኖ ሰርቷል። አስፋው በ82 ዓመቱ ነው የሞተው። የሶስት ልጆች አባት ነበር። እና ይሄን ሰምቼ በሐሳብ ተውጬ ያለሁ የዚሁኑ የኢትዮጵያ ሬዲዮ ዜና አንባቢ ዳሪዮስ ሞዲን አስታወስኩት። ዳሪዮስ ሞዲ ነበልባላዊ የድምጽ ባለቤት ድምጸ መረዋ ይሉታል ጓደኞቹ። ሶስት ልጆች አሉት። የመጀመሪያው ልጁ ቼ ጉቬራ ይባላል። ዳሪዮስ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወጣቶች ታጋይ ስለነበረ ነው። ሁለተኛ ልጁ ትግል ነው። ሶስተኛዋ ልጁ ደግሞ አምጸሽ ተነሽ ትባላለች። ይሄ የገረመኝ ይያለ በ46 ዓመቱ የት እንደደረሰ ያልታወቀው ኦሮማይን ጽፎ ኦሮማይ የሆነው በአሉ ግርማ ትዛለኝ የኦሮማይ መጽሐፍ ደራሲ። የሱም ልጆች የመጀመሪያው ሴት ልጁ መስከረም በአሉ፣ ሁለተኛው ልጁ ዘላለም በአሉ፣ ሶስተኛው ልጁ ደግሞ ክብረ በዓሉ ናቸው። እንደገና 40 ዓመት ወደ ኋላ ለመልሳችሁ ሌላ አንድ ሰው ላስታውስ። የናቱ ለታዋን ባወሳ ወዳለሁ ደግነቷ ፍጹም መሆኑን አውቃለሁ ብሎ ዜማውንም ግጥሙንም ደርሶ ለብዙ ነሽ በቀለ የሰጣት።
እናቱ የናቱ ጉዳይማ የተለየ ነው ሰለሞን። እናቱ እንደው ይቅርታ አድርግልኝና እንደ አምላክ ነው የሚያቸው። በአጋጣሚ አሁን ከኢትዮጵያ ውጪ ቢወጣ ጾም በሆነ ቀን ውጪ ከወጣ በኋላ በጾም በጣም አስቸጋሪ ነው የሚሆነው። ሰለሞን ግን እናቴ ምን ትለኛለች በግድ አርብ ረቡን ትጄ ስበላ ትታየኛለች ስትከለክለኝ ብሎ የሚል ሰው ነበር። እጅግ በጣም በእናቱ ፍቅር የነበረው ሰው ነው።
አንጋፋው የኢትዮጵያ ሬዲዮ የቀድሞው የስፖርት ጋዜጠኛ ይንበርበሩ ምትኬ የስፖርት ክፍሉ ዋና አስተባባሪ የነበረ ስለ ሰለሞን ተሰማ የሰጠው ምስክርነት ነው። ከዛሬ 15 ቀን ጀምረን እንግዲህ በሰለሞን ተሰማ ፈርጀ ብዙ ስራዎች ላይ እንጨዋወታለን። የራሱን የይንበርበሩ ምትኬንም ታሪክ ከሞላ ጎደል እናወሳለን። የዛ ሰው ይበለን።
ንጉሴ አክሊሉ ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ መጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግድ በዚሁ ልንቋጭ ነው። አሁን ይቀርን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ትርበየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። በገሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ